ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀመረ። ከአሜሪካ ድምፅ ዛሬ አብራችሁን ካመሻችሁ ቀጣዮቹን ጉዳዮች እናሰማችኋለን።
ሰው ለራሱ በራሱ የሚጨነቀውን ነገር እያለ ከስዕል ላይ ደግሞ ጨምሮ ማስጨነቅም አልወድም። ራሴንም ያስጨንቀኛል ያንን ስራ። ስለዚህ እኔ የሚያስደስተኝን ነገር ነው ሰራው። ሰው ለራሱ በራሱ የሚጨነቅ
የስነ ጥበብ ባለሙያው ሰይፉ አበበን የሰማ ነው። ሰይፉ ከሰሞኑ ዘ ዋን ወርልድ ወይንም አንዱ ዓለም የተሰኘ አንድነት ሰባኪ የስዕል ስብስቦችን የሚያሳይበት አውደ ርዕይ ከፍቷል። ከዚህ ጋር የተያያዙ ሀሳቦችን ቆየት ብሎ ያሰማናል። ከዚህ በተጨማሪ የኑሮ ውድነት ወጣቶች ላይ እያሳደረ ስላለው ጫና ከራሳቸው ከወጣቶች አንደበትም እንሰማለን። እነዚህና ሌሎች ጉዳዮች የተካተቱበትን መሰናዶ ሀብታሙ ስዩም እመራለሁ። ኤልያስ አስማረ ደግሞ የድምፅና ምስል ምህንድስናውን ይከውናል። ከሁሉ በፊት አጫጭር የዓለም ዜናዎችን እንሰማለን። ኤደን ገረመው
አመሰግናለሁ ሀብታሙ። አድማጮች በድጋሚ እንደምን አምሽታችኋል። የአውሮፓ ህብረትና የአፍሪካ ህብረት የመሪዎች ስብሰባ ዛሬ በብራስልስ ቤልጅየም ተጀመረ። የመሪዎቹ ስብሰባ ዛሬና ነገ የሚደረግ ሲሆን በኮቪድ-19 ክትባት፣ የአየር ንብረት ለውጥና ንግድና መዋለ ንዋይ ፍሰት እንዲሁም ስደት ላይ ያተኩራል። 70% የሚሆኑ አውሮፓውያን የኮቪድ-19 ክትባት መውሰዳቸውና አፍሪካ እስካሁን ድረስ 16% የሚሆኑ ህዝቦች መከተቡን ተከትሎም የኮቪድ-19 ክትባት ኢፍትሃዊ የሆነ ክፍፍል የመሪዎቹ የስብሰባ አቢ ጉዳይ እንደሚሆንም ይጠበቃል። የአውሮፓ ህብረት የምግብ ደህንነት ኮሚሽነር ስቴራ ኪራይኪደስ ባለፈው ወር በፈረንሳይ ሊዮን በተደረገው የአውሮፓ ህብረት የመሪዎች የጤና ስብሰባ ላይ ፍትሃዊ የክትባት ክፍፍል እርዳታ ከመለገስ በላይ ነው፣ ክትባቱን መለገስ አንድ ነገር ሲሆን ሰዎች መከተባቸውን ማረጋገጥ ደግሞ ሌላ ነገር ነው ያሉ ሲሆን አክለውም የሐኪሞችን፣ የነርሶችን፣ የሆስፒታልን፣ የህክምና እቃዎችን አቅርቦትና የቴክኖሎጂ እንዲሁም የምርምርና የማምረት አቅምን ሁሉ የሚያካትት ተጠት ነው ብለዋል። ንግድና መዋለ ንዋይ ፍሰትን በተመለከተም ሁለቱ አህጉሮች በጋራ ለመስራትና የአውሮፓ ህብረትም በአፍሪካ መዋለ ንዋይ የማፍሰስ እቅድ እንዳለውም ይፋ ተደርጓል። አውሮፓ ወደ አረንጓዴ ምጣኔ ሀብት በመታደርገው ሽግግር ላይም ለባትሪ የሚያስፈልጉ በብረት ማዕድናት የበለጸገችው አፍሪካ ታግዛለች ተብሎም የሚጠበቅ ሲሆን የአውሮፓ ህብረት ባለፈው ታህሳስ ወር ላይ 300 ቢሊዮን ዶላር የዓለም አቀፍ ስራ ፈጠራና አረንጓዴ ቴክኖሎጂ በጀት በጅቷል። ከዚህ በተጨማሪም ስደትን በተመለከተም ጉባኤው አጽንኦት ሰጥቶ እንደሚወያይ የሚጠበቃል። የቡርኪና ፋሶ የጁንታ መሪ ሌተናል ኮሎኔል ፖል ሄነሪ ባንዳጎ ዳሚባ ትላንት ሮብለት የሀገሪቱ ፕሬዝዳንት ሆነው ቃለ መሐላ ፈጸሙ። በዓለ ሲመቱ በሀገሪቱ ፍርድ ቤት የተካሄደ ሲሆን በብሔራዊ ቴሌቪዥን ላይም ተላልፏል። ኮሎኔል ዳሚባ በበዓለ ሲመታቸው ላይ ባደረጉት ንግግር ባለፉት 6 ዓመታት ውስጥ ከጽንፈኞች ስጋት ሲሰነዘርበት ነበር ያሉትን ህዝብና የጸጥታ ኃይሎቻቸውን አመስግነዋል። በመጨረሻም የዩናይትድ ስቴትስ ምክትል ፕሬዝዳንት ካማላ ሃሪስ ዛሬ ሐሙስ ወደ ሙኒክ ያቀናሉ። ምክትል ፕሬዝዳንቷ በዛ በሚኖራቸው ቆይታም የሩሲያና የዩክሬን ቀውስን በተመለከተ ከአጋር ሀገራት ጋር ምክክር እንደሚያደርጉ ተነግሯል። በጀርመን ሙኒክ በሚኖራቸው ቆይታ ካማላ ሃሪስ የዩናይትድ ስቴትስ ተወካዮችን ይዘው የደህንነት ኮንፈረንስን የሚመሩ ሲሆን ከዩክሬኑ ፕሬዝዳንት ቮልዲሚር ዜለንስኪና ከኔቶ የጸጥታ ጄኔራል ጄን ስቶልተንበርግ እንዲሁም ከላቲቪያ፣ ሉቲኒያና ኤስቶኒያ ሀገራት መሪዎች ጋር እንደሚገናኙም ይጠበቃል። አድማጮች ለምሽቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ ጋቢና ቪኦኤ መሰናዶች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ።
ኤደን ገረመውን ለአጫጭሮቹ ዜና እናመሰግናለን። በመከታተል ላይ ያላችሁት ጋቢና ቪኦኤ ነው። ወጣቶች ላይ የሚያተኩር ልዩ የአሜሪካ ድምፅ መርሃ ግብርም ነው። አብራችሁን ስለሆናችሁ በእጅጉ እናመሰግናለን። አሁን ወደ ቀደመው መሰናዶ እንሻገር። ሰይፉ አበበ ተስፋ ፈንጣቂ በጎ በጎን ዘካሪ በሆኑ የስዕል ስራዎቹ የሚታወቅ ሰዓሊ ነው። ይህንን ግብሩን ቀጥለው አንድ ዓለም በሚል ርዕስ በርከት ያሉ ስራዎቹን አዲስ አበባ በሚገኘው የፈረንሳይ ባህል ማዕከል ወይም አሊያንስ ኢትዮ ፍራንሲስ ከሰሞኑ ለእይታ ክፍት አድርጓል። አመሻሹን የነበረን ቆይታ የተጀመረው ለአሁኑ አውደ ርዕይ አንድ ዓለም የሚል መጠሪያ ለምን እንደሰጠው ከሚያብራራበት ነው።
It's one world ያልኩት አንድ ዓለም ያልኩት ያው ስንኖር እዚሁ አንድ ዓለም ነው። የሰው ልጆች በሙሉ አንድ ዓለም ውስጥ ነው የምንሰበሰበው። ይህም ደግሞ አንድነትን መፍጠር አለብን በሚል ነው እና ዩኒቲ ህብረትን፣ አንድነትን፣ አብሮነትን፣ አብሮ መኖርን፣ አብሮ መሆን ደግሞ ህብረት በጣም ወሳኝ ነገር በመሆኑ በሀገራችንም ህብረት እንደሚያስፈልግ በዓለም ላይም ህብረት እንደሚያስፈልግ ህዝቦች አንድ ሲሆኑ ፎርም መፍጠር ይችላሉ፣ ሼፕ መፍጠር ይችላሉ፣ የተለያየ ቅርጽ መፍጠር ይችላሉ። አንድ ካልሆንን ካልተረዳዳን በጣም አስቸጋሪ ነው። አንድነት የግድ የሰው ልጆች ወሳኝ ነገር ነው በሚል በተለያዩ ፎርሞች አድርጌዋለሁ። እንዲሁም ተፈጥሮና ሰውን ሰዎች ከተፈጥሮ ጋር ያላቸውን ግንኙነት ያው ተፈጥሮ ስለምንኖር ተፈጥሮን መጠበቅ እንዳለብን ያለ ተፈጥሮ የትም መድረስ እንደማንችል የፈለገ ቴክኖሎጂ ምንም ቢመጣ ተፈጥሮ ያው መሰረታችን እንደሆነ ለመግለጽ ነው እነዚህን ስራዎች የሰራሁት። እና በጣም ዲቴል ያላቸው ስራዎች ናቸው፣ ረጅም ጊዜ የፈጁ ስራዎች ናቸው። እዚህ አሁን አሊያንስ ጂኦ ፍራንሲ ውስጥ የቀረቡት ስዕሎች 42 ስራዎች ናቸው። የተለያየ ሳይዝ ከትንሽ በጣም 20x20 ሴንቲሜትር ከሚሆን እስከ ሜትር ከ20 በሜትር ከ10 የሚሆኑ 42 ስራዎች ቀርበውበታል። ባለፈው ሳምንት ነው የተከፈተው፣ ፌብሩዋሪ 8 ነው የተከፈተው። ይከፍታ እስከ ማርች 4 ድረስ ይቆያል እና ለህዝብ ክፍት ነው። ከእሁድ በስተቀር በማንኛውም ቀን ከጠዋት 3 ሰዓት እስከ ምሽቱ 12 ሰዓት ማየት ይቻላል ማለት ነው። ይሄ
እንግዲህ ሰይፉ፣ ቀልብ ከሚስቡ ስዕሎች መካከል የተወሰኑትን በማህበራዊ መገናኛዎች ላይ አሰራጭታ አይቻለሁ። አንድን የቅብ ስራ እንግዲህ በቃላት ለመግለጽ ቢከብድም በጥቃቅን የሚታዩ በርከት ያሉ ሰዎች በልዩ መልክ በሸራው ላይ ተሰባጥረው ይታያሉ። ሰዎች ከሩቅ ስፍራ ሆነው የሚያዩት የህዝብ ስብስብ አይነት ነው መልክ ያለው። የምትከተለው የአሳሳል ዘይቤ ምን ይባላል? ሀሳብህን ለመግለጽ ይህንን አሳሳል ስለምንድን የመረጥከው?
ይሄ ስራ የተጀመረው የዛሬ አስር አመት አካባቢ ያው እኔ ወደ 20-30 አመቴ ነው ስዕል ውስጥ እኔ ከከተማ ስወጣ፣ ከተማ ውስጥ ነው ተወልጄ ያደግኩት። ከከተማ ስወጣ የማያቸው ሰፊ ስፔሶች፣ ወደ ገጠር ስትሄድ የምታየው አንድ ሴትዮ እንስራ ተሸክማ ወይ ዣንጥላ ይዛ ወይ አህያ እየነዳ ሲሄድ፣ እንደዚህ አይነት የተለያዩ በጣም ትንንሽ ሰዎች ነው የምታየው እና ሰፊ ስፔስ እና ይሄ ነገር በጣም መሰጠኝ እና የዛሬ 10 አመት ጎይንግ ሆም በሚል ትንንሽ ሰዎች እና ሰፊ ሰማይና ስፔስ በመፍጠር እነሱን ነገሮች ጀመርኳቸው እና ያ ስራ ለ8 አመት ድረስ ቀጠለ። በጣም ተመስጬበት በተለያየ አትሞስፌር ውስጥ እየቀጠት 3-4 እንደዚህ የተለያዩ ሰዎች 1-2 እያደረጉ አየሩንም ጊዜውንም በክረምትም በበጋም በሰንሴትም በጨለማም በብርሃንም እያደረጉ በተለያየ እንትን ሰራሁት እና ያው 8 አመት ከሰራሁት በኋላ በቃ ያው መለወጥ እንዳለበት ሳስብ እነዛ ትንንሽ ሰዎች በጣም ትንንሽ ናቸው። ያው እንደምታውቃቸው አይታቸዋል ሊድሮችን ማንተ ብዙ የሚያዩቸው ሰዎች አሉ። እነዛ ሰዎች አንድ ላይ ቢሰበሰቡ፣ ገበያ ላይ ቢሰበሰቡ፣ በዓል ላይ ቢሰበሰቡ ለምን እንደዚህ ለየት አድርጌ ደግሞ ያ ሀሳብ ስለሚመስጠኝ የሰው ልጅ በጣም ትንሽ ነው። እኛ ከዩኒቨርስ አንጻር ከዓለም አንጻር በጣም ሚጢጢዬ ፍጡሮች ነን እና ትንንሽ ሰዎች አድርጌ ያ ስለመሰጠኝ በዛው ቀጠልኩበት እና ፀሐይ አለች፣ ትልቅ አለ፣ ትልቅ ክብ አለ፣ መካከለኛ ክብ አለ፣ ትንሽዬ ክብ አለ። ፀሐይዋ ትልቋ ናት፣ መካከለኛዋ ምድር ናት፣ ያቺ ደግሞ ትንሽ የምታንሰው ደግሞ ክብ ጨረቃ ናት። ስለዚህ ዩኒቨርስን ሲምቦላይዝ ያደረጉ ግን ስታየው ደግሞ ሰዎች ተሰብስቦ አንድ ነገር እየሰሩ ነው የሚመስል። ስለዚህ ሁለት አይነት መልእክቶች ያሉባቸው ስራዎች ናቸው እነዚህ። ትክክለኛ ሪያሊስቲክ የሆነ ቁልጭ ያለ እንደ ፎቶ አይነት ስሜት ያለው አይደለም። የራሴን ሀሳብ በሁለት መንገድ በሶስት መንገድ የገለጽኩበት ሀሳብ ነው ማለት ይቻላል።
እንግዲህ ሰይፉ፣ ቀደም ብለህም ጠቅሰኸዋል ከዚህ ቀደም ተወዳጅ የነበሩ የስዕል ስራዎችን ለማየት ሞክራለሁ። ለምሳሌ እንደጠቀስከው ጎይንግ ሆም በሚል ርዕስ ያቀረብከው የገጠሪቱ ኢትዮጵያን ሰዎች ከመልክዓ ምድሩ ጋር በንጽጽር የምታቀርብበት ስራ አለ። እነሱ በብሩህ ቀለም የተሳሉ ናፍቆትን የሚዘክሩ ስራዎች ይመስሉኛል። የአሁኑ ደግሞ ትስስርንና አንድነትን የሚያሳይ መመሪያም ይመስለኛል።
ትክክል።
አንዳንድ ሰዓሊያን የሰዎችን ችግር መሳል ይቀናቸዋል። የአንተ ስራዎች ደግሞ በጎውን ዓለም መግለጽ ላይ ያተኩራሉ። በዚህ ሰዓት መልካም መልካሙን ነገር ማየት፣ መልካም መልካሙን ነገር ማጉላት ምን ያክል አስፈላጊ ነው ብለህ ታስባለህ?
አዎ፣ አንደኛ ተፈጥሮ ሆኖ ያደግክበትም ሁኔታ ይወስነዋል። የሰው ልጅ ብዙ አርቲስቶች፣ ብዙ የስነ ጥበብ፣ ብዙ ሙዚቀኞች ምናምን እንደዚህ የሚጽፉት ስሜታቸውና ሀሳባቸውን ነው እና ያደግኩበትም ነገር ነው። እኔ በጣም ፖዘቲቭ ነገር ነው ሁሌ ደስ የሚለኝ ስራዎቼም ላይ ከድሮም ጀምሮ ሰውን የሚያነቃቁ የሚያስደስቱ፣ ፍቅርን የሚገልጹ፣ ነፃነትን የሚገልጹ፣ ደስታን የሚገልጹ፣ ሰላምን የሚገልጹ ሁሉን እንደዚህ አይነት ፖዘቲቭ ነገሮችን መግለጽ እወዳለሁ እና ሰው ለራሱ በራሱ የሚጨነቀውን ነገር እያለ ከስዕል ላይ ደግሞ ጨምሮ ማስጨነቅም አልወድም። ራሴንም ያስጨንቀኛል ያንን ስሰራ። ስለዚህ እኔ የሚያስደስተኝን ነገር ነው የምሰራው። ያንን አምኜ ደግሞ በክሬቲቭ ወይ ሳቀርበው ሰዎችም እንደሚወዱት እና እንደሚደሰቱ አምናለሁ። እና ለዛ ነው ፖዘቲቭ ነገሮችን ደስ የሚሉ ብራይት የሆኑ ነገሮችን ኢቨን እቤት ስዕሌን ብትገዛው ራሱ ብራይት የሆነ ነገር ትፈልጋለህ እንጂ ዲፕሬሽን አትፈልግም። ሰው የሚደብር ነገር ሰው የማይፈልገው ገብቶሃል። መግለጽ ሊቻል ይቻላል፣ ግን እኔ ለራሴ የሚያስደስተኝ ነገር ነው የምሰራው። በዚህ ላይ አሁንም ኢትዮጵያ ውስጥ አንድነት የሚያስፈልግበት ጊዜ ነው። ታይሙንም የገለጽኩት አንድነት፣ ህብረት፣ ፍቅር የሚያስፈልግ እንዲሁም ለአፍሪካ ለዓለም ሁሉ የሚያስፈልግበት ጊዜ ነው። አፍሪካ ዩናይት ብሎ ቦብ ማርሊ የዘፈነው ለዚሁ ነው። አንድ መሆን አለብን። አንድ ስንሆን ነው ዓለም አንድ ስትሆን ነው ሁሉን ነገር ማሸነፍ የምትችለው። እና ህዝባችንም አንድ መሆን አለበት። ዩኒቲ ነው ኢምፖርታንት፣ መረዳዳት ነው ኢምፖርታንት። እና እነዚህ ነገሮች ናቸው መቀጠል ያለባቸው ብዬ ወደፊትም እንደሱ ነው ማለት ነው።
በርካታ ወጣት ሳሊያን ጥበቡን ብንወደውም ዘላቂ የእንጀራ ማግኛ ስለመሆኑ ግን እንጠራጠራለን ይላሉ። ስለዚህ አንዳንዴ ለስዕል ሲነሱ ገበያውን እንከተል ወይንስ ደግሞ የውስጣችንን የልባችንን መሻት እንከተል በሚለው ሀሳባቸው እንደሚከፋፈል ይናገራሉ። ለበርካታ ዓመታት በስዕል ውስጥ የኖርክ ሰው ነህ። የዓለም ሳሊያንና የጥበብ ሰዎች ጋርም ግንኙነት የነበረ ሰው እንደመሆኑ መጠን የትኛውን መንገድ ቢከተሉ ይሻላል? ገበያውን ወይንስ ልባቸውና ቀልባቸውን?
ልባቸውን ነው የሚያዋጣቸው ልባቸው ነው። በጣም ከባድ ነው ይገባኛል። ትግሉ የፋይናንስ ችግሩ በጣም እኔ ልቤን ስከተል ነው የኖርኩት። እኔ ለገንዘብ አልኖርኩም፣ ግን እኔ ምንድን ነው የማደርገው ግራፊክ ዲዛይን እሰራ ነበር። ግራፊክ ዲዛይን ውስጥ ገብቼ በቶሎ ነው ጥሩ ምድል አግኝቼ ነው እንትን ያደረኩት። ግራፊክ ዲዛይን እየሰራው ገንዘብ አገኛለሁ። ክሬቲቭ አርት ደግሞ እዚህ ጋር እሰራለሁ። ኤክስፐሪሜንታል አርቶች ነበር የምሰራው እና ምንም የማይሸጡ በሙሉ የወጥተው ተመልሰው የገቡ አሁን እስካሁን ያሉ ቤት አሉ። ባክ ቱ ስኩል የሚባለው በቾክ ላይ በብላክቦርድ የሰራኋቸው ስራዎች እነሱ ምንም ሳይሸጡ እንትን አሉ። ግን ሌላም ቢዝነስ አምጥቶልኛል። ካላንደሮች ለአይሻርሲ ለኢንተርናሽናል ቀይ መስቀል ሰርቻለሁ። ፓሌትን ፒያኖ የሚባለው ኤግዚቢሽን እሱም እንዳለ ታይቶ ነው የተመለሰው። ሃይቴክ አርት በዲጂታል አርት የሰራሁት ሚረር ላይ ሁሉ የታተሙ አሉ። ዲጂታል አርት እኛ ሀገር ይህማ ህትመት ነው ኮምፒውተር ነው የሰራው እየተባለ ምንም በጣም ክሬቲቭም ቢሆን ምንም ውጤት ያላመጣበት ብዙ ጊዜ ግን የሰዓሊ ጥበብ ውስጥ ብዙ ነገር ኢንቴሪየር ዲዛይን መስራት ይችላለ፣ ግራፊክ ዲዛይን መስራት ይችላለ፣ ህትመት ቲሸርት ዲዛይን መስራት ይችላለ። ብዙ ኮመርሻል ነገሮች እዚህ ጋር ሰርተ፣ ግን አርቱ ላይ ስትመጣ የልብህን ነው መስራት ያለብህ ብዬ ነው። ስለዚህ ገንዘብ ማግኛውን ነገር አንዳንዶች ይሳካላቸዋል። ክሬቲቭ ነገርም ሰርተው ቶሎ ወደ ማርኬቱ ይገባሉ። ክሬቲቭም ነው የልባቸውን ነው የሚሰሩት፣ ደግሞ ገንዘብ ሊያገኙበት ይችላል። አንዳንዶች ደግሞ በጣም ክሬቲቭም ሰርተው በጣም ምርጥ ነገርም ሆኖ ገንዘብ ላያመጣ ይችላል። ስለዚህ ትግሉ ረጅም ነው፣ ግን የልብን መከተል ነው የሚያዋጣው። ገንዘብን እና ኦዲየንስን የሚወደውን እያሉ ከተከተሉ ፋይናሊ ፌል ያደርጋል። ጊዜያዊ ጥቅም ምንም ጥቅም የለውም።
አድማጮቻችን እንዲሁም ተመልካቾቻችን ሰዓሊ ሰይፉ አበበን በእናንተ ስም እናመሰግናለን። በነገራችን ላይ የዚህ ቆይታችን ሙሉ ክፍል በመጪው ቅዳሜ በጋቢና መዝናኛ መሰናዷችን እንደሚቀርብ ለማስታወስ እንወዳለን። እናመሰግናለን። ኢትዮጵያ ውስጥ የኑሮ ውድነት ከ25 በመቶ በላይ መጨመሩን ባለሙያዎች ይናገራሉ። ብዙዎቹም በማህበራዊ ሚዲያቸው የኑሮ ውድነቱ ያሳደረውን ጫና አሁንም እየጨመረ በመሆኑ ያላቸውን ስጋትም ያጋራሉ። ኤደን ገረመው የኑሮ ውድነት ወጣቶች ህይወት ላይ ያሳደረውን ጫና ምን ይመስላል ስትል ወጣቶችን ጠይቃለች። እነሱም እንደሚከተለው መልሰዋል።
ስሜ ሀብታሙ ዘላለም እባላለሁ። ያው ኑሮ ውድነት እንግዲህ ጭራሽ ምን አይገናኝም በልሽ አሁን ከገቢሽ አንጻር ምንም ኢንካም በሌለሽ እንትን ውስጥ ግን የምታወጪው ኤክስፔንስ በጣም እየበዛ ነው የሚሄደው። ለምሳሌ የሁለት ብር ታክሲ አሁን የለም ጭራሽ ማለት ነው። በፊት በብር ከሀምሳ አምስት እንሄድ ነበር። አሁን ግን በጣም አጭር ጉዞ የምትይም 3 ብር ነው፣ ከዛን ደግሞ 5 ብር ታዩ። ሌላውማ ምንም ጥያቄ የለውም። በፊት የምትገዥው ሱሪ 700-800 ብር የምትገዥው እኮ አሁን 1500 በጥፍ ነው። ሁሉ ነገር በጥፍ ነው። ይሁን እኔ አሁን በቀደምነት የሆነ ብረት እንኳን ስገዛ በ1200 ብር ብሎኝ የነበረውን ከሁለት ቀን በኋላ ስ 1280 የገዙ ገብሶሳል። እና ነጋዴውም ዝም ብሎ ነጋዴ በነገራችን ላይ ነጋዴ አይከስርም። ለምን? ልክ በገዛበት አትርፎ ይሰጣል። ዞሮ ዞሮ ማህበረሰቡ ነው ጫናው የሚበዛበት። ከመንግስት ነው የምንጠብቀው የዋጋ ግሽበቱን ቢያንስ ስቴብል እንዲሆን ማድረግ። ለምሳሌ አሁን ምንድን ነው ይሄ ሁሉ የዋጋ ጭማሪ የመጣው ከነዳጅ መጨመር አንጻር ነው የሚባለው። በየወሩ ምናልባት ተሳሚ ከሆነ ነዳጅ ይጨምራል ስለሚባል ምን ይደረጋል? ወረፋ ነው ቤንዚል የለም ትባያለች፣ ናፍጣ የለም ትባያለች። ለምን? ስለዚህ እዛ ላይ ከተያዘ ቢያንስ ነገሮች ይተካከላሉ። ትራንስፖርት ጨመረ ማለት ሁሉ ነገር ጨመረ ነው። በቃ ምንም የማይጨምር ነገር የለም። ለምን? ሁሉ ነገር ትራንስፖርትን ስለሚነካ ማለት ደግሞ ነዳጅን ኮንሲደር ያደረገ ስለሆነ ምንም አረጋች
የዛሬን ነገር መኖር ጀምሯል። ወጣቱ የነገር አይን ማየት ሴፍ ማረክቶ በቃ ባለን ጊዜ በአጭር ጊዜ ውስጥ ደሰት ብሎ የሚኖር ሰው ነው። በአብዛኛው የበዛው ጥራት ሰው ምንድናሁን በቀላሉ መኒሜት የሚደረግባቸውን ሲስተሞች እንደዛ ነው እያሰበ ያለው። ምክንያቱም 24/7 ሰርቶ ወይም 30 ቀን ሰርቶ የሚያገኛት ጊዜ ይፈጽምለት አይችልም። ባለ ነገር ሰው ሰርቲፊኬት በአጭሩ ምን ላርግ እንዴት ነው በቃ ላሸንፍ የምችለው ወይ ላታል እንደሚችለው ብሎ ሰው ሞሮፋውን ከጥቂት ሰው በስተቀር በቃ ሙሉ በሙሉ ተስፋ ቆርጧል። ወይ ደግሞ ለስራ ሳይሆን ለሆነ አጭር ብሮ የማለፍ ነገር ነው እየምትን እያለ ያለው።
የእርሳሌም ተመስገን እባላለሁ። ጋዜጣ አድርጌያለሁ። ጥነቱ ኮስቼን ገዝተን ትንሽ ገንዘብ ጨምረን ምናምን ኮንትራት ምግብ እንገባ ነበር። የቤተሰብም እርዳታ እንዳለ ሆኖ አሁን ግን የድሮ የገንዘብ ባሊዩ እና ያሁኑ አንድ አይደለም። በቃላት ምክፈት አይደለም። ከእጥፍ በላይ የጨመረው ልብስ ላይ በጣም ተወዷል። ከነበረው በቃ ከግማሽ በላይ የጨመረው። ትራንስፖርትም እንደዛ ምን ያልጨመረ ነገር አለ? መንግስት ነው ይህን ነገር መንግስትና ነጋዴው ይህን ነገር ማለት ያስተካክሉልን የሚገባው።
አስተያየታቸውን የሰጡን ወጣቶችን በእጅጉ እናመሰግናለን። ወደ ቀጣዩ ዘገባ እንሻገር። የትግራይ ኃይሎች በአማራ ክልል በቆቦና በጭና የፈጸሙት ጥቃት የጦር ወንጀልና በሰብአዊነት ላይ የተፈጸመ ወንጀል ሊሆን ይችላል ሲል አምነስቲ ባወጣው ሪፖርት አስታውቋል። ህወሓት ባቀረበው ሪፖርት ላይ ይህ ዘገባ እስከተጠናቀረበት ሰዓት ድረስ ቀጥተኛ ምላሽ ባይሰጥም ከዚህ ቀደም የቀረቡ መሰል ወንጀሎችን እንዳልተቀበላቸው ይታወሳል። ኬኔዲ አባተ ዝርዝር አለው።
አምነስቲ ባወጣው አዲስ ሪፖርት በሁለቱ አካባቢዎች ከህዝባዊ ወያኔ ሓርነት ትግራይ ህወሓት ጋር ግንኙነት ያላቸው ታጣቂዎች ሆን ብለው በደርዘን የሚቆጠሩ ሰዎችን ገድለዋል፣ እድሜያቸው 14 ዓመት የሆኑ ታዳጊዎችን ጨምሮ በደርዘን የሚቆጠሩ ሴቶችንና ልጃገረዶችን በቡድን ደፍረዋል፣ የግልና የህዝብ ንብረቶችን ዘርፈዋል ብሏል። በሰሜን ጎንደር ዳባት ወረዳ በመትገኘው ጭናና በሰሜን ወሎዋ ቆቦ አካባቢዎች የጭካኔ ድርጊቶች የተፈጸሙት የትግራይ ኃይሎች ሐምሌ ወር 2013 ዓመተ ምህረት አከባቢዎቹን ከተቆጣጠሩ ብዙም ሳይቆይ በነሐሴ ወር መጨረሻና በመስከረም መጀመሪያ እንደነበር አምነስቲ አስታውቋል። አምነስቲ በጭካኔ የተሞሉ ካላቸው ጥቃቶች በተጨማሪ የግድያ ዛቻዎችና ማንነትን መሰረት ያደረጉ ስድቦችና አዋራጅ ተግባራትም ይፈጸሙ እንደነበር የአከባቢውን ነዋሪዎች ምስክርነት ባካተተው ሪፖርቱ አመልክቷል። የድርጅቱ የአፍሪካ ቀንድ የሰብአዊ መብቶች ጥሰቶች አጥኚ አቶ ፍሳሐ ተክሌ ስለ ሪፖርቱ ለአሜሪካ ድምጽ ሲያብራሩ ይህን ብለዋል።
ቆቦ ላይ ብዙ ሰዎች እንደተገደሉ ነው። በ2013 ማግቢያትና አምስት ከከፍተኛ ግድያ በትግራይ ኃይሎች እንደተፈጸመ ነው። ሰላማዊ ሰዎች ላይ ማለት ነው፣ የከተማ ነዋሪዎች ላይ ብዙዎቹ። ሌላው ደግሞ በዚህ በጭና አካባቢ ሐምሌ እና ነሐሴ ላይ እንደዚሁ ከተማ በትግራይ ኃይሎች በተያዘበት ጊዜ ቤት ውስጥ የተገኙ ሴቶችን ቃቂ በሆነ ሁኔታ ጾታዊ ጥቃት፣ በተለይም ደግሞ አስገድዶ መድፈር በቡድን ለተራዘመ ጊዜ፣ በተለይ ደግሞ 18 ዓመት ያልሞላቸው ወጣት ሴቶች ላይ እንደዚህ የተፈጸመ ነው እና እነዚህ በአጠቃላይ እንግዲህ በሁለቱም አካባቢ የተፈጸሙት ያዎች እንዲሁም አስገድዶ መድፈር በአጠቃላይ ሰብአዊነት ላይ የተፈጸመ ወንጀል ክራይምስ አጌንስት ሂውማኒቲ የሚባለው ማለት ነው እና ደግሞ የጦር ወንጀል ሊሆን እንደሚችል ነው የሚያሳየው ያለን። ከዚህ በፊት እንግዲህ በንፋስ መውጫ ላይ የሰራነውን አይታችሁታል። እዛ አካባቢ በጣም ብዙ ቁጥር ያላቸው ሴቶች እንዴት እንደተደፈሩ ነሐሴ ውስጥ የሚያሳያል እና ሴቶች መድፈር እና ሰዎች መግደል እንደ አንድ የጦርነቱ አካል እየተወሰደ እንደሆነ ነው የሚያሳየው።
በአምነስቲ ኢንተርናሽናል የምስራቅ አፍሪካና ታላላቅ ሀይቆች አካባቢ ምክትል ዳይሬክተር ሳራ ጃክሰን ደግሞ የትግራይ ኃይሎች ሁሉም ተፋላሚ ወገኖች ሊከተሏቸው ለሚገቡት መሰረታዊ የዓለም አቀፍ የሰብአዊ ሕግ ደንቦች ፍጹም ቸልተኝነት አሳይተዋል ማለታቸው በሪፖርቱ ተጠቅሷል። ምክትል ዳይሬክተሯ አክለውም ከሐምሌ 2013 ዓ.ም ጀምሮ የትግራይ ኃይሎች በአማራ ክልል በሚገኙ አካባቢዎች የጦር ወንጀልና በሰብአዊነት ላይ የሚፈጸሙ ወንጀሎችን ስለመፈጸማቸው የሚያሳዩ መረጃዎች እየጨመሩ ነው። ይህም በብዛት የሚስተዋለውን ተደጋጋሚ ያስገድዶ መድፈር ክስተት፣ የጅምላ ግድያና ከሆስፒታሎች ጭምር የተፈጸመ ዘረፋን ይጨምራል ሲሉ ተናግረዋል። አምነስቲ ከቆቦ ምስክርነታቸውን ሰጡኝ ካላቸው ግለሰቦች መካከል የሆኑት አቶ ታከለ የተባሉ ነዋሪ ጳጉሜ 4 የነበረውን ሁኔታ ሲገልጹ
ጠዋት ላይ ውጊያው ተፋፍሞ ነበር። ህወሓቶች ተሸንፎ እንደነበርና በርካታ ተዋጊዎቻቸው እንደተገደሉ ሰምተናል። ከላ የተወሰኑ የአማራ ሚሊሻዎች ከተማውን ሲቆጣጠሩ ካብለ አጋማሽ በኋላ የትግራይ ኃይሎች ለመጀመሪያ ጊዜ ከቆቦ ወጥተው ነበር። ከሰዓት በኋላ ግን በመሳሪያና በሰው ኃይል ተጠናክረው ተመልሰው መጡ። ከዚያን በቀል በሚመስል መልኩ ተራ ሰዎችን መግደል ጀመሩ። ሚሊሻዎችና የትግራይ ተዋጊዎችን የገጠሙ አርሶ አደሮች ከከተማው ወጥተው ስለነበር የሚከላከልልን አልነበረም።
ስማቸው ያልተጠቀሰ ሌላ የከተማዋ እማኝ ደግሞ
መጀመሪያ አስክሬኖችን ያየነው በትምህርት ቤቱ አጥር ነው። በትምህርት ቤቱ ቅጥር ግቢ ውስጥ የውስጥ ሱሪ እንደለበሱ ፊታቸው ወደ አጥር ዞሮ የተጋደሙ 20 አስክሬኖች ነበሩ። ብዙዎቹ የተተኮሰባቸው ከኋላ ጭንቅላታቸው ላይ ሲሆን፣ የተወሰኑ ደግሞ ከጀርባቸው ነው። ከጭንቅላታቸው ጀርባ በጥይት የተመቱት ፊታቸው በከፊል ስለሌለ ማንነታቸው ሊታወቅ አልቻለም።
አምነስቲ በጭና ያደረገው ምርመራ ደግሞ በዋናነት ጾታዊ ጥቃት ላይ ያተኮረ ነው። የምርመራውን ግኝት በተመለከተ አቶ ፍሳ ተክሌ ተከታዩን ብለዋል።
ጭና ላይ እንግዲህ ለረጅም ጊዜ ነው የተፈጸመው። ወደ 30 የሆኑ የጾታዊ ጥቃት ሰለባ፣ ያስገድዶ መድፈር ሰለባ የሆኑ ሴቶች የሚያገኙ ነው እና ያው ከባድ የሆነ ላይክ ከዚህ በፊትም እንግዲህ ሪፖርት ባረግናቸው መልኩ በዛ ቅጂ የሆኑ አይነት ድርጊቶች ናቸው የተፈጸሙት። ለምሳሌ እድሜያቸው ከ18 ዓመት በታች የሆኑ ህጻናት፣ 14-15 ዓመት የሆኑ ህጻናትን አስገድዶ መድፈር ነበረ። በዚህ በትግራይ ኃይሎች አካባቢው ላይ ተቆጣጥረውበት በነበረ ጊዜ ማለት ነው። እንደዚሁ ደግሞ እናትና ልጅ አሁን በአንድ ጊዜ እናትና ልጅን አንድ ላይ መድፈር ያየንባቸው ነገሮች አሉ። በብሔራቸው ላይ በማንነታቸው ላይ ያተኮረ አጸያፊ ስድቦች እና ማስፈራራቶች ነበሩ። ከዛ በተጨማሪ እንግዲህ ቤታቸው ውስጥ ያገኙት ማንኛውም ንብረት፣ የምግብ ነክ፣ ገንዘብ፣ ሞባይል መውሰድ፣ መዝረፍ ነበረ። እንግዲህ እነዚህ ጉዳት የደረሰባቸው ሴቶች ደግሞ በወቅቱ ላይ ቦታው ላይ ሕክምና ስላልነበረ አስፈላጊ ህክምና መውሰድ ሌላ የምክር አገልግሎት ማግኘት አልቻሉም በጊዜው። ስለዚህ በዛ ምክንያት ደግሞ ስነ ልቦናዊ አካላዊ ጉዳት ተዳርገዋል ማለት ነው።
አምነስቲ ምስክርነታቸውን ሰጥተውኛል ካላቸው ያስገድዶ መድፈር ሰለባዎች መካከል በጭና ዲድ ባህር በምትባል መንደር በህዋት ታጣቂዎች በመኖሪያ ቤታቸው ከእናቷ ጋር መደፈራቸውን የገለጸች የ14 ዓመት ታዳጊ ትገኛለች። ሉሲ የተባለችው የእጅ የሰባተኛ ክፍል ተማሪ ተከታዩን ማለቷ በሪፖርቱ ተካቷል።
አንዱ ወታደራዊ ልብስ የለበሰና ሌላው ሲቪል የለበሰ ሁለት የህዋት ታጣቂዎች ከነመሳሪያቸው ጠዋት 5 ሰዓት አካባቢ ወደ ቤታችን ሲመጡ ከእናቴና ከአያቴ ጋር ቤት ውስጥ ነበርኩ። ትግረኛና በጥቂቱ ደግሞ አማርኛ እየቀላቀሉ ይናገራሉ። ቤተሰቦቻችን ተደፍረዋል። አሁን እናንተን የምንደፍርበት የኛ ተራ ነው ካሉ በኋላ አንደኛው በግቢ ውስጥ እኔን ደፈረኝ፣ ሌላው ደግሞ ቤት ውስጥ እናቴን ደፈራት። እናቴ አሁን በጣም ታማለች። በከፍተኛ ጭንቀትና ተስፋ መቁረጥ ውስጥ ትገኛለች።
ሰላም የተባለች የ29 ዓመት ሴት ደግሞ አራት የትግራይ ተዋጊዎች እድሜያቸው የገፋ ወላጆቿን በተለየ ክፍል ውስጥ እንደቆለፉባቸውና ከዚያም በ15 ሰዓታት ጊዜ ውስጥ በቡድን እንደደፈሯት ተናግራለች። አምነስቲ ከዚህ ቀደም ሪፖርት ያደረገውን በንፋስ መውጫ በህዋት ታጣቂዎች የተፈጸመ ያስገድዶ መድፈር ጨምሮ ታጣቂዎቹ ከገቡባቸው ሌሎች የአማራ ክልል አካባቢዎችም ታማኒ የሆኑ ያስገድዶ መድፈር ሪፖርቶች እንደደረሱት ገልጾ አስረቃቂ ያላቸው እነዚህ ድርጊቶች የጦር ወንጀልና በሰብአዊነት ላይ የተፈጸሙ ወንጀሎች ሊሆኑ እንደሚችሉ ሪፖርቱ ጠቁሟል። በቆቦና በጭና የህዋት ታጣቂዎች በግለሰብ መኖሪያ ቤቶችና ሱቆች ውስጥ የሚገኙ ንብረቶችን እንዲሁም የህክምናና የትምህርት ተቋማትን ጨምሮ ሌሎች የህዝብ ሀብቶችን እንደዘረፉና እንዳወደሙም ከነዋሪዎች ማረጋገጡን አምነስቲ አስታውቋል። በሌላ በኩል በእነዚህ ወንጀሎች ዙሪያ መረጃ ለማግኘት የትግራይ የውጭ ጉዳዮች ቢሮ ኃላፊ ላላቸው የህዋት አመራር አባል አቶ ጌታቸው ረዳ ጥር 16 ጥያቄ ቢያቀርብም ምላሽ እንዳላገኘ ነው አምነስቲ የገለጸው። ዛሬ በቀረበው ሪፖርት ላይ ይህ ዘገባ እስከተጠናቀረበት ጊዜ ድረስም ቀጥተኛ ምላሽ ያልሰጠው ህወሓት ከዚህ ቀደም መሪዎቹ በተለያየ ጊዜ በሰጧቸው ምላሾች እንዲህ አይነት ከሰብአዊ መብት ጥሰት ጋር በተያያዘ የሚቀርቡ ወንጀላዎችን አልተቀበሏቸውም። ክልሉን በፕሬዝዳንትነት በማስተዳደር ላይ የሚገኙት ዶክተር ደብረጽዮን ገብረ ሚካኤል ከዚህ ቀደም የትግራይ ኃይሎች በአፋርና አማራ ክልሎች በሰላማዊ ዜጎች ላይ ጉዳት እያደረሱ ነው በሚል የሚሰነዘረውን ወቀሳ በማስተባበል እንዲህ አይነት ወንጀላ የሰራዊቱ ባህሪና ተግባር እንዳልሆነ ተናግረው ነበር። ጉዳዩንም ገለልተኛ የሆኑ ዓለም አቀፍ ተቋማት እንዲመረምሩ ጥያቄ ማቅረባቸው ይታወሳል። በተጨማሪም ከትግራይ ክልል ባለስልጣናት በኩል እንዲህ ያሉ የመብት ጥሰቶች የተፈጸሙት ትግራይ ክልል ውስጥ መሆኑን በመጥቀስ ታጣቂዎቻቸውን በመወንጀል የሚወጡ ሪፖርቶች በትግራይ ለተፈጸሙ ጥሰቶች ተመሳሳይ ትርክት ለመፍጠር የታለሙ እንደሆኑ ሲናገሩ ተሰምተዋል። አምነስቲ ኢንተርናሽናል ለህወሓትና ለትግራይ ኃይሎች፣ ለኢትዮጵያ መንግስት፣ ለአፍሪካ ህብረትና ለተባበሩት መንግስታት እያንዳንዳቸው መውሰድ ባለባቸው እርምጃዎች ዙሪያ ምክረ ሐሳብ ማቅረቧል። የድርጅቱ የአፍሪካ ቀንድ የሰብአዊ መብቶች ጥሰቶች አጥኚ አቶ ፍስሃም ከሪፖርቱ ጋር በተያያዘ ምክረ ሐሳባቸውን ለግሰዋል።
ትግራይ ኃይሎች በተለይ እነዚህ የሚፈጸሙ ጥቃቶችን ማስቆም መቻል አለባቸው። ከዚህ በኋላ እንዳይፈጸሙ ተፈጽመው ከተገኙ ደግሞ በዚህ ውስጥ የተሳተፉ ተዋጊዎችን ማግለል መቻል አለባቸው። ምክንያቱም ተደረግ ያለ እንዳለው ከዛ ውጭ ደግሞ ምርመራ እንዲካሄድ ሁኔታዎች መመቻቸት አለበት። የተሟላ ምርመራ አሁን በተለያዩ ምክንያቶች የተሰሩት ጥናቶች፣ ምርመራዎች የተሟሉ ናቸው ብዬ አላስብም። ካለው ችግር አንጻር አማራ ክልልም ሆነ ትግራይ ውስጥ የተፈጸሙት የሰብአዊ መብት ጥሰቶች በሙሉ በሙሉ ተዘግበዋል ብዬ አላምንም። ስለዚህ አጠቃላይ ኮምፕሬሄንሲቭ የሆነ የተሟላ ጥናት እንዲካሄድ በሁለቱም በኩል ሁኔታዎችን ማመቻቸት ያስፈልጋል። ለዚህ ደግሞ የተጠረጠሩ ሰዎችን ለፍርድ ማቅረብ ያስፈልጋል። ጉዳተኞችን አስፈላጊውን ካሳና ድጋፍ ሊያገኙ ይገባል ማለት ነው።
ሂዩማን ራይትስ ዎች የተባለው ሌላው ዓለም አቀፍ የሰብአዊ መብቶች ተሟጋች ድርጅትም ከሁለት ወራት በፊት ባወጣው የምርመራ ሪፖርት በቆቦና በጭና አካባቢዎች በአጠቃላይ በትንሹ 97 ሰላማዊ ሰዎች በህወሓት ታጣቂዎች ስለመገደላቸው ከአካባቢው ነዋሪዎች መረጃዎች እንደደረሱት መግለጹ ይታወሳል። ይህ የግድያ ተግባር የጦር ወንጀል ሊሆን እንደሚችል የጠቆመው ድርጅቱ የተመድ የሰብአዊ መብቶች ምክር ቤት በሰሜን ኢትዮጵያው ግጭት የተፈጸሙ በደሎችን ለማጣራት ራሱን የቻለ አሰራር ዘርግቶ ጥልቀት ያለው ምርመራ እንዲያደርግም በሪፖርቱ ምክር ሐሳብ ማቅረቡ ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አድማጮቻችን እንዲሁም ተመልካቾቻችን እስካሁን ድረስ አብራችሁን ስለነበራችሁ በእጅጉ እናመሰግናለን። በመስተንግዶ ሀብታሙ ስዩም፣ በምስልና ድምጽ ምህንድስናው ደግሞ ኤልያስ አስማረ። እስካሁን ድረስ አብረናችሁ ነበር። የነገ ሰው ይበለን። መልካም ምሽት ይሁንላችሁ።